Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራም አሁን ጀመረ። ካሁን 3 ሰዓት ከ4 ሰዓት በሚቆየው የቅዳሜ ሰኔ 19 ዝግጅታችን ስለ ዩናይትድ ስቴትስ ምርጫዎችና ድምጽ አሰጣጥ ያነጋገርናቸው እንግዶች ይዘናል። ሌሎችም በርከት ያሉ መሰናዶች አሉን። ምሽቱን የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራሙን ንጉሱ ታምሬ ይመራል። ከዓለም ዙሪያ የተጠናቀሩ ዜናዎች ይሆናሉ የሚቀድሙት። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰለሞን አባተ ነኝ። ሶስት ሰራተኞቹ ትግራይ ውስጥ እንደተገደሉበት ድንበር የለሽ ሐኪሞች ቡድን MSF ትናንት አስታውቋል። የኢትዮጵያና የዩናይትድ ስቴትስ መንግስታት እንዲሁም የተባበሩት መንግስታት ድርጅት ዋና ጸሐፊ ግድያውን አውግዘዋል። የተገደሉት ሁለቱ ኢትዮጵያውያን አንዷ ስፓኛዊ ናቸው። አዲስ ቸኮል ተጨማሪ ያለው።
ድንበር የለሽ ሐኪሞች ቡድን ባወጣው መግለጫ እንዳስታወቀው ማሪያ ሄርናንዴስ የተባለች የድንገተኛ አደጋ አስተባባሪ፣ ዮሐንስ አለፎም የተባለ ምክትሉ፣ እንዲሁም ቴዎድሮስ ገብረ ማርያም የተባለ የድርጅቱ ሾፌር ትግራይ ውስጥ በጉዞ ላይ ያሉ ድንገት መሰወራቸውና በማግስቱ መኪናው ባዶ መገኘቷን እንዲሁም ጥቂት ሜትሮች ርቆ የሰራተኞች አስከሬን መገኘቱን አስታውቀዋል። ቡድኑ ግድያውን በጥብቅ እንደሚያወግዝ ያስታወቀ ሲሆን በጉዳዩ ላይ የአሜሪካና የኢትዮጵያ መንግስታትም መግለጫ አውጥተዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ግድያው የተፈጸመው ህወሓት በሚንቀሳቀስ አብያዲ አካባቢ እንደሆነ አስታውቋል። ድርጊቱን የፈጸሙትም የህወሓት ታጣቂዎች ናቸው ብሏል። ሚኒስቴር መስሪያ ቤቱ በመግለጫው የኢትዮጵያ መንግስት በትግራይ የሚንቀሳቀሱ የሬዲዮ ድርጅቶች አብያዲን በመሰሉ ስጋት ያለባቸው አካባቢዎች ያለ ወታደራዊ አጀብ በተናጥል እንዳይንቀሳቀሱ በተደጋጋሚ ጥሪ ማድረጉን አስታውሷል። የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ባወጡት መግለጫም ግድያውን አውግዘዋል። በሬዲዮ ሰራተኞች ላይ የሚፈጸም ግድያ ምንም አይነት ማስተባበያ ሊቀርብበት የማይችል ጥፋት ነው ያለው መግለጫው በግድያው ላይ ገለልተኛ ማጣራት እንዲካሄድና አጥፊዎች ለግድ እንዲቀርቡም ጥሪ አቅርቧል። የኢትዮጵያ መንግስት የሬዲዮ ሰራተኞችን ደህንነት የማረጋገጥና በነጻነት የሚንቀሳቀሱበትን ሁኔታ የማመቻቸት ኃላፊነት አለበት ያለው የአሜሪካ ውጭ ጉዳይ መግለጫ ለዚህም የጥላቻ ድባቡ ተወግዶ የሬዲዮ ሰራተኞች በነጻነት ድጋፍ ፈላጊዎችን የሚደግፉበት ምቹ ሁኔታ ሊፈጠርላቸው ይገባል ብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ዛሬ ባወጡት መልእክት ኢትዮጵያ ትግራይ ውስጥ የድንበር የለሽ ሐኪሞች ሶስት የሰብአዊ እርዳታ ሰራተኞች መገደላቸው በእጅጉ ያስደነግጣቸው መሆኑን አስታውቀዋል። ይህ ፈጽሞ ተቀባይነት የሌለውና አስጸያፊ የሆነ የዓለም አቀፍ ሕግ ጥሰት ነው ብለውታል ጉቴሬሽ። የግድያው ፈጻሚዎች ተገኝተው በብርቱ መቀጣት አለባቸው ብለዋል ዋና ጸሐፊው። ትግራይ ውስጥ ለሕዝቡ ከለላና ድጋፍ ለመስጠት ሕይወታቸውን ለአደጋ እያጋለጡ ካሉ የሰብአዊ ተግባር አጋሮቻችን ጋር በህብረት እቆማለሁ ብለዋል አንቶኒዮ ጉቴሬሽ አክለው። ግድያውን የፈጸሙት የህወሓት ታጣቂዎች ናቸው ሲል የኢትዮጵያ መንግስት ላሰማው ክስ ይህ ዜና ተቀርጾ ለስርጭት እስከገባበት ሰዓት ከህወሓት በኩል የተሰጠ ምላሽ ስለመኖሩ የደረሰን መረጃ የለም። ኢትዮጵያ ውስጥ እስከ ትናንት ምሽት በኮቪድ-19 ምክንያት የሞተው ሰው ቁጥር 4302 መድረሱን የጤና ሚኒስቴር በዌብሳይቱና ማህበራዊ ገጾቹ ላይ ባወጣው መረጃ አስታውቋል። እስከ ትናንት ክትባት ያገኘው ሰው ቁጥር 1,988,335 ሲሆን 167 ሰው በጠና ታሞ እንደሚገኝ ሚኒስቴሩ አስታውቋል። ይህ በእንዲህ እንዳለ ዴልታ ተብሎ የሚጠራው የኮሮና ቫይረስ ዝርያ በአሁኑ ሰዓት ቢያንስ 85 አገሮች ውስጥ መታየቱን የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም አስታውቀዋል። እስካሁን ከተከሰቱት የቫይረሱ ዝርያዎች ሁሉ ይበልጥ ተላላፊ የሆነው ዴልታ የኮቪድ መከላከያ ክትባት ባላገኙ ማህበረሰቦች ውስጥ በከፍተኛ ፍጥነት እየተዛመተ መሆኑን ዋና ዳይሬክተሩ አመልክተዋል። አንዳንድ ሀገሮች የእንቅስቃሴ ገደቦቻቸውን እያነሱ ባሉበት ወቅት በዓለም ዙሪያ የቫይረሱ ስርጭት እየጨመረ መምጣቱንም ጠቁመዋል። ዶክተር ቴድሮስ አክለውም ሁኔታው አስፈላጊዎቹን የጤና ጥበቃና ማህበራዊ እርምጃዎች በአግባቡ ስራ ላይ ማዋልና ክትባቱን በማዳረስ ላይ መበርታት እንደሚገባ አብዝቶ ያስገነዝበናል ብለዋል። በሌላ በኩል ዴልታ የሚል ስያሜ የተሰጠው የኮሮና ቫይረስ ዝርያ እንደገና በሌላ ልውጥ ዝርያ መልክ ህንድን፣ ዩናይትድ ስቴትስንና ዩናይትድ ኪንግደምን ጨምሮ በ12 ሀገሮች ውስጥ መከሰቱን የጤና ባለስልጣናት ተናግረዋል። ዴልታ ፕላስ ተብሎ የተሰየመው አዲስ ዝርያ ከመጀመሪያው በበለጠ ፍጥነት የሚዛመት ሳይሆን እንደማይቀር ተገልጿል። ሳይንቲስቶች በዚህ በልውጡ ዴልታ ፕላስ ዝርያ ላይ ጥናት እያካሄዱ መሆናቸውም ተነግሯል። በሌላ ዜና በአውስትራሊያዋ ትልቋ ከተማ ሲድኒ ለኮሮና ቫይረስ የሚጋለጠው ሰው ቁጥር እያሻቀበ በመምጣቱ ነዋሪዎች ከቤት እንዳይወጡ ለሁለት ሳምንታት የሚቆይ ክልከላ ታውጇል። የእንቅስቃሴ ክልከላው በኒው ሳውት ዌልስ ክፍለ ሀገር አካባቢዎች ስራ ላይ እንደሚውል ተገልጿል። በብጥብጥ በሚታወቀው የማሊ ሰሜናዊ አካባቢ 13 ሰላም አስከባሪዎች መቁሰላቸውን የተባበሩት መንግስታት ድርጅት አስታወቀ። ጋው በሚባለው የማሊ ክፍለ ግዛት ሰፈራቸው ላይ ትናንት አርብ በተፈጸመ ጥቃት 12 ጀርመናውያንና አንድ ቤልጂጋዊ መጎዳታቸውን የመንግስታቱ ድርጅት ገልጿል። በፈንጂ በታጨቀ መኪና ጋው ውስጥ በሚገኝ ጊዜያዊ ማዘዣ ሰፈር ላይ በተጣለ አደጋ 15 ሰላም አስከባሪዎቻቸው መቁሰላቸውን ይህ የድርጅቱ ተልእኮ ቀደም ሲል አሳውቆ ነበር። ከጀርመናውያኑ ወታደሮች መካከል 3ቱ በጽኑ መጎዳታቸውን የጀርመን የመከላከያ ሚኒስትር አመልክተዋል። ጀርመን ማሊ በሚገኘው የተባበሩት መንግስታት አረጋጊ ተልእኮና በአውሮፓ ህብረት የስልጠና ተልእኮ ውስጥ በርካታ ቁጥር ያላቸው ወታደሮቿን አሰማርታለች። አውሮፓ ውስጥ በብዙ ሀገሮች የሚያደርጉትን ጉብኝት የተከተሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከነገ በስቲያ ሮም ላይ የሚከፈተውን አይሲስን የማሸነፍ ዓለም አቀፍ ጥምረት ጉባኤን በሊቀመንበርነት እንደሚመሩ ተዘግቧል። የውጭ ጉዳይ ሚኒስትሩ ከጣሊያን ጠቅላይ ሚኒስትር ማሪዮ ድራሂ እና ከፕሬዚደንት ሴርጂዮ ማታሬላ ጋር ሲገናኙ በሶሪያ የእርስ በርስ ጦርነትና ለሀገሪቱ በሚያስፈልጓት ሰብአዊ ድጋፎች ላይም እንደሚመክሩ ተገልጿል። ብሊንከን በኢጣሊያ ቆይታቸው ወቅት ከቡድን 20 ሀገሮች መሪዎችና ሚኒስትሮች እንዲሁም ወደ ቫቲካንም ዘልቀው ከአቡነ ፍራንሲስ ጋር እንደሚገናኙ ታውቋል። ብሊንከን በዚሁ ጉዟቸው ወቅት ጀርመንና ፈረንሳይ ውስጥም ደማቅ አቀባበል ተደርጎላቸዋል። የአሜሪካዊው የውጭ ጉዳይ ሚኒስትር ጉዞ ከኢራን ጋር በተያያዘው የኒውክሌር ድርድር ጉዳይ ላይም እንደሚያተኩር ተነግሯል። ሶሪያ ውስጥ ለአስር ዓመታት የዘለቀውን ጦርነት ለማስቆም አዲስ ዓለም አቀፍ ድርድር እንዲጀመር የተባበሩት መንግስታት የሶሪያ ልዩ ልዑክ ጠየቁ። ንግግሮቹ የጦር እስረኞች ልውውጥና በሀገር አቀፍ ደረጃ ተኩስ ማቆም ስምምነት ላይ እንዲደረስ የሚገፉ እንዲሆኑም አሳስበዋል ልዑኩ ጌር ፒደርሰን። በሶሪያ ተዋጊ ወገኖች ዘንድ የጋራ መግባባት ላይ ሊደረስባቸው የሚችል ሲሉ ፔደርሰን ትናንት ለጸጥታ ጥበቃ ምክር ቤቱ ያቀረቧቸው ሐሳቦች የውስጥና አካባቢያዊ መረጋጋትን እንዲሁም መተማመንን እንደሚያመጡ አመልክተዋል። የግጭቱ ዋና ዋና የሚባሉ ተሰላፊዎች ጥልቀት ላላቸው ውይይቶች ፍላጎት እንዳላቸው እንደሚሰማቸው ሚስተር ፔደርሰን ተናግረዋል። የተከበራቸው አድማጮች ለዜና የተያዘው ክፍለ ጊዜ አበቃ። ዜናውን ያሰማዋችሁ ሰሎሞን አባተ ነኝ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ወደ ቆንጅት ልመልሳችሁ። ጤና ይስጥልኝ።
የዓለም ዜናውን አደመጥን። የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትስ በናይል ሳት ቪኦኤ 24 ላይ የሚተላለፈውን ፕሮግራም ነው። ለምሽቱ የተሰናዱትን ቅንብሮች በቅደም ተከተል እናቀርባለን። በቅድሚያ ግን ከቅንብሮቻችን አንዱን ለቅምሻ እናሰማችሁ።
ከሰበሰብኩት 13000 ዕቃ 65% በላዩ ህዝብ ሰጠኝ። ይህ ሽልማት አይደለም፣ ራሱ ሽልማት አይደለም። አሁን ኦሮሞ መጥቶ የምንኮራው እዚህ ቤት ብቻ ነው ስል አማራው መጥቶ እዚህ ቤት ነው የምንኮራው ስል ከዚህ በላይ ምን ሽልማት አለ?
በሐረሪ ክልል በግላቸው ሙዚየም የከፈቱት አቶ አብዱላሂ አሊ ሸሪፍ ናቸው። ከሳቸው ጋር የተደረገ ቆይታና ሌሎችም በርከት ያሉ ቅንብሮች ይኖሩናል። አብራችሁን እንድታመሹ በቅድሚያ እንጋብዛለን። አሁን የዩናይትድ ስቴትስ ምርጫና ድምጽ አሰጣጥ። በዩናይትድ ስቴትስ ምርጫ የድምጽ አሰጣጥ ሂደት ምን ይመስላል? ምላሹን ቀጥሎ ያነጋገርናቸው እንግዶች ይሰጡናል። ጽዮን ግርማ ነች ያዘጋጀችው። ቀጥሎ ይቀርባል።
የዩናይትድ ስቴትስ አጠቃላይ ምርጫ ድምጽ መስጫ ቀን በአራት አመት አንዴ አብዛኛውን ጊዜ በህዳር ወር የመጀመሪያ ሳምንት ማክሰኞ ይካሄዳል። ለመሆኑ በአሜሪካ ምርጫ ድምጽ መስጠት ምን ማለት ነው?
ድምጽ መስጠት ማለት አሜሪካ ሀገር እንግዲህ ተቆረቆረ የሚባለው የህዝብ ድምጽ አስፈላጊ የህዝብ ልዑላዊነትን ለማስመስከር ህዝቡ መራጩን መምረጥ አለበት። ከልዩ ልዩ ተፎካካሪዎች መጥተው ከነዛ ውስጥ በድምጽ መስጫ ማግኘት አለባቸው።
በሞርጋን ስቴት ዩኒቨርሲቲ የስነ መንግስትና የዓለም አቀፍ ግንኙነት ፕሮፌሰሩ ጌታቸው መታፈሪያ ለተማሪዎቻቸው ከሚሰጧቸው የትምህርት አይነቶች አንዱ ነው። የአሜሪካ ዴሞክራሲና ምርጫ
የአሜሪካ ታሪክ ወደኋላ ብንሄድ በቀኝ በተገዙበት ጊዜ 150 ዓመታት ያው ከእንግሊዝ ሀገር ነበረ እነ ኪንግ ጆርጅ የሚገዟቸው። ያ እንግዲህ ያው የንጉስ ስነ ስርዓት ስለሆነ ምርጫ የለም። አሁን ግን ሪፐብሊክ ሲፈጥሩ ገዢው በህዝብ አመኔታ በህዝብ ድምጽ መመረጥ አለበት። ጥብቃቱ ታይቶ በተወለደ የከሌ ዘር ነህ ወይንም የዚህ ንጉስ ልጅ ነህ ሳይባል በብቃቱ ታይቶ ህዝቡ ይሄ ሰው ያዋጣኛል ብሩህ አስተያየት አለው፣ ፖሊሲው በልዩ ልዩ አቅጣጫ ያሉትን ፖሊሲዎች ተግባር ላይ ሊያውል ይችላል ብለው የሚተማመቱን ሰው በድምጻቸው የሚመርጡት ነው።
እጩ ተወዳዳሪዎቹ ለመጨረሻው ብሔራዊ የምርጫ ቀን ከመቅረባቸውና ድምጽ ሰጪዎችም ወደ ምርጫ ጣቢያዎቹ ሄደው ምርጫቸውን በሳጥን ውስጥ ከማስገባታቸው በፊት ሌሎች የምርጫ ሂደቶችን ማለፍ ይጠበቅባቸዋል።
ፕራይመሪ የሚባሉ አሉ፣ ኮከስ የሚባሉ አሉ፣ የመጀመሪያው ምርጫ ናቸው። ናሽናል ኮንቬንሽን የሚባል ደግሞ ብሔራዊ ጉባኤ የሚባል ሪፐብሊካኖቹ ለብቻቸው ይኖራቸዋል፣ ዴሞክራቶች ለብቻቸው ይኖራቸዋል። ከዛ በኋላ ለየብቻቸው የሪፐብሊካን ፓርቲ እጩ የሚባል አንድ ሰው ይመርጣሉ። የዴሞክራቲክ ፓርቲ እጩ የሚባል ዴሞክራቶቹ ብቻ የራሳቸው ሰው ያቀርባሉ።
ለአንድ አመት ተኩል የተካሄደ የምርጫ ቅስቀሳ 3 ፕሬዝዳንታዊና 1 የምክትል ፕሬዝዳንት እጩዎች የግንባር ክርክርን አልፈው የሚሰጣቸውን ድምጽ ለማግኘት መጠባበቅ ይጀምራሉ። ፕሮፌሰር ጌታቸው
እና መጨረሻ ላይ ጀነራል ኢሌክሽን በሚባለው ጠቅላላ ስብሰባ ኖቬምበር 13 ላይ በዛን ጊዜ ህዝቡ ድምጽ ይሰጣል። ከሁለቱ ፖለቲካ ፓርቲዎች የወጣጡ የሪፐብሊካን ፓርቲ እጩ አለ፣ የዴሞክራቲክ ፓርቲ እጩ አለ። ከዛ ውስጥ የወጡትን ለአንዱ በታህሳስ ውስጥ ድምፁን ይሰጣል። ያ እንግዲህ ጀነራል ኢሌክሽን ይባላል ወይም ጠቅላላ ምርጫ።
እጩ ሆነው ለቀረቡት ተወዳዳሪዎች ድምጽ የሚሰጡ ዜጎች እንዳይጉላሉ የምርጫ ጣቢያዎች አመቺ በሆኑ ቦታዎች እንደየክፍለ ግዛቱ በምርጫ ኮሚሽን አማካኝነት እንደሚቋቋሙ ፕሮፌሰር ጌታቸው ይናገራሉ።
ህዝቡ እንዳይጉላላ በየትምህርት ቤቱ፣ በጂምኔዚየም ወይንም ኳስ መጫወቻ ቦታዎች፣ በዚህ በዚህ ሁኔታ ገለልተኛ በሆነ ቦታ ከፖለቲካ ፓርቲዎቹ ወጣ ባለ በገለልተኛ ቦታ ይቋቋሙና እዛ ሄዶ ሰው እንዳቅራቢያ ብዙ እንዳይለፋ ብዙ እንዳይሄድ ነው ዋናው። በተለይ ከተማ ውስጥ ወደ ገጠሩ ረዘም ያለ መንገድ ሊሄዱ ይችላሉ። ግን ለህዝብ ያመቻል በሚባልበት ሁኔታ ነው እነዚህ ምርጫ ጣቢያዎች የሚቋቋሙትና ሰው በዛ ሄዶ በሪፐብሊካኖቹ ጊዜ ለሪፐብሊካኖቹ ብቻ ይመርጣል፣ በዴሞክራቶቹ ጊዜ ለዴሞክራቶቹ ብቻ ይመርጣል። ከዛ ደግሞ ጀነራል ኢሌክሽን ላይ ሲሆን አንድ ላይ ሰንጠረዡ አንድ ነው የሚሆነው። ሪፐብሊካን ፓርቲ ፕሬዚዳንት ይህንን እመርጣለሁ፣ ዴሞክራቱን ይህንን እመርጣለሁ፣ ለኮንግሬስ ይህንን እመርጣለሁ። በነገራችን ላይ ፕሬዚዳንቱ በሚመረጥበት ጊዜ ከሱ በታይ ደግሞ ብዙ ተጓዳኝ ምርጫዎች አሉ። እንደ ክልሉ፣ እንደ ጠቅላይ ግዛቱ ወይም እንደ ስቴቱ፣ ለምሳሌ የስቴቱ አገረ ገዢ ገቨርነር የሚመረጥበት ከተማ ሊኖር አገረ ስቴት ሊኖር ይችላል። የአካባቢው ደግሞ የትምህርት ቤት ኃላፊ፣ የፖሊስ ኃላፊው፣ ዳኛዎች የሚመረጡበትን ጊዜ በዛ በሎካል ኢሌክሽን ውስጥም እነዚህ አሉ። ግን ህዝቡ የሚመርጠው በአንዴ ነው። ጀነራል ኢሌክሽን ይባላል። ለፕሬዚዳንቱ ይመርጣል፣ ለቫይስ ፕሬዚዳንት ይመርጣል። ከዛ ደግሞ እንደ አካባቢው እንደ ቀበሌው ሁኔታ የቀበሌውን አስተዳዳሪዎችም ይመርጣል። በዛን ጊዜ
ድምጽ ለመስጠት የሚያዘው አንድ ቀን ሲሆን ሰዓቱም ከጧቱ 1 ሰዓት እስከ 12 ሰዓትና ከዚያ በላይ ሊሄድ ይችላል።
ብዙ ጊዜ ከ7 ሰዓት ጀምሮ እስከ 12 ሰዓት ድረስም ሊሄድ ይችላል። አንዳንድ ጊዜ ደግሞ ቴክኒካል ችግር በሚኖርበት ጊዜ ሊራዘምም ይችላል እና በአንድ ቀን ውስጥ ነው የሚደረገው።
ከአንድ ቀን በላይ የሚራዘምበት ጊዜ የለም። ከተራዘመስ ደግሞ የማሰልጣን ነው ማራዘም።
የሚራዘመው እንግዲህ ቴክኒካል በሆነ ነገር ከሆነ ብቻ ነው። እሱም ደግሞ ብዙ ጊዜ እንደዛ ሆኖ አያውቅም። በአንድ ቀን ለመጨረስ ይፈልጋሉ። ምክንያቱም ውሎ እያደረ ሲሄድ ሰው ሀሳቡ ሊቀይር ይችላል። ሀሳብ መሸራሸር ሊመጣ ይችላል እና በተወሰነ ጊዜ ብቻ ነው ለሁሉም ቦታ። እንደዛም ስንል ደግሞ አሜሪካ ሀገር እንደምታውቂው የሰዓት ልዩነት አለው። ለምሳሌ በ12 ሰዓት ዋሽንግተን ዲሲ አካባቢ ለዚህ በምስራቁ በኩል ይዘጋ ሲባል ካሊፎርኒያ ደግሞ ገና 9 ሰዓት ላይ ናቸው።
ይህም ሆኖ በሚሊዮን የሚቆጠሩ መራጮች ከምርጫ ዕለት በፊት በተከፈቱት የድምጽ መስጫ ቀናት መርሃ ግብር መሰረት ቀደም ብለው ምርጫቸውን ያጠናቅቃሉ። በምርጫው ዕለት ድምጽ ያልሰጠው አብዛኛው መራጭ ወደ ትምህርት ቤቶች፣ አብያተ ክርስቲያንና በሌሎችም የህዝብ አካባቢዎች በሚገኙ የምርጫ ጣቢያዎች ላይ ምስጢራዊነቱ የተጠበቀ ድምጽ ይሰጣሉ። በኒውዮርክ አዮና ኮሌጅ የማህበራዊ ሳይንስ መምህር ረዳት ፕሮፌሰር ደረሰ ጌታቸው የምስጢር ድምጽ አሰጣጥ ጅማሬን ያስረዳሉ።
ፕሬዝዳንት ወይ ሚስተር ድምጽ መሰጠት የጀመረው አገሩ ከተመሰረተበት ጊዜ ጀምሮ ነው። በዛ ዘመን የሰውየው የሚሰጠው ድምጽ በኤንቨሎፕ ወይም በድምጽ ፖስታ ውስጥ ይደረግና ታሽጎ ይገባል እና ሁሉም ሰው ከመረጠ በኋላ ነው በምርጫው ጣቢያ ያሉት እንግዲህ የየስቴቱ ወይም የየሀገር ግዛቱ የምርጫ ጣቢያ ታዛቢዎችና የምርጫ ጣቢያ ስራ አስፈጻሚዎች ከፍተው ማታ ላይ የሚያዩት። ይሄ ነገር አሁን ዲጂታይዝድ የሆነ መጥቷል እንደምታውቁት። ምክንያቱም መራጮቹ የሚመረጡበትም ሮስተር ሊስት ማለት ነው እና ሰብሚት የሚያደርጉትም ፎርም ከመረጡ በኋላ የሚያስገቡትም ፎርም በኤሌክትሮኒክ ስለሆነ በሞመንት እነሱ ድምጹን መርጠው ለፌደራል መንግስትም ለክልልም የሚያደርጉትን ምርጫ ሲጨርሱ ሲያስገቡ ይሄ ምርጫቸው ሌላ ሰው እንዳያው ተደርጎ ይለወጣል። ኮንቨርትድ ይሆናል እና ይመሰጠራል፣ ምስጢራዊ ይሆናል እና ያንን የሚያደርጉበት ሶፍትዌር አላቸው እና ድሮ እንዳልኩሽ በታሸገ ፖስታ ውስጥ ነው ሰው መርጦ ከጨረሰ በኋላ አስገብቶ ያ ማታ ላይ ነው ተከፍቶ የሚቆጠረው። አሁን ግን በኮምፒውተራይዝድ ስለሆነ የእያንዳንዱ ሰው ድምጽ በኮምፒውተሩ ዳታ ቤዝ ከገባ በኋላ ወደ ምስጢር ኮድ ይቀየርና ሌላ ሰው እንዳይሰብረው። ሌላ ሰው ስንል ጣቢያዎችን በዲጂታል ሃከርስ የመስበርና የምርጫ ውጤት የማፋለስ ሙከራ ይሃደር በተደጋጋሚ ስለአጋጠመው ያንን ለመከላከል አዳዲስ ሶፍትዌሮች ይጠቀማሉ።
የምርጫ ታዛቢዎችስ እንዴት ይመረጣሉ?
እዚህ ሀገር ከምርጫ ታዛቢዎች ይልቅ አንዱ ፓርቲ የምርጫ ተወካዮችና ጠበቆች ናቸው በብዛት የሚመደቡት። እርግጥ የሲቪል ሶሳይቲ የምትዩ ለምሳሌ እንደ ሰራተኛ ማህበር ሊሆን ይችላል ወይም የአካባቢ ጥበቃ አስተባባሪ ነኝ የሚል ወይም ለሴቶች መብት ቆም ያለው የሚል ብቻ ምርጫ እንድታዘን እንደ ስቴቱ ህግ ይፈቀድልኝ ብሎ ለስቴቱ ማመልከት ይችላል። እንደምታውቁት አሜሪካ ብሔራዊ የሆነ ምርጫ ቦርድ የላት። ምርጫውን የሚያስፈጽሙትና የምርጫ ህግን በተመለከተ ደንብ የሚያወጡት ሀገራቶቹ ናቸው፣ ስቴቶቹ ናቸው። የእያንዳንዱን ስቴት ውጤት ኋላ አምጥቶ አሰባስሮ የሚያስጥ ፌዴራል ኤሌክቶራል ኮሚሽን ይባላል። ያ ግን በየሀገሩ ማለት በየስቴቱ ምን አይነት ምርጫ እንደሚወጣ እና የእያንዳንዱ ስቴት የምርጫ ደንብ ምን መሆን እንዳለበት የመወሰን ስልጣን የለው። ስለዚህ እንደየስቴቱ ይለያያል። ማታ ነገር ግን ነገሮች ሁሉ ታምታቸው የእያንዳንዱ ፓርቲ ተወካይና የፓርቲዎቹ ደግሞ ጠበቆች ወይም የህግ ተከራካሪዎች በየስቴቱ ይወከላሉ። በየስቴቱ ብቻ አይደለም፣ አብዛኛውን ጊዜ ብዙ ህዝብ ያላቸው የምርጫ ስቴቶች ይችላሉ። ለምሳሌ አሁን ቨርጂኒያ ቢሆን እንደ ፌርፋክስ አይነት በጣም ብዙ ህዝብ ያለበት አካባቢ፣ ኦሃዮ ከሄድሽ የካያሆጋ ካውንቲ የሚሉት አለ። ሁሉ ጊዜ ምርጫውን በተለይ ሀገራዊ ምርጫውን የሚወስነው ወይ ለሪፐብሊካን ይመርጣል ወይ ለዴሞክራት ይመርጣል። ስለዚህ እዛ ካውንቲ ላይ ሁሉ ጊዜ ጠበቃ ማስቀመጥ የተለመደ ነገር ነው፣ ምክንያቱም ክርክር ስለሚነሳ። ፍሎሪዳ ብትሄጂ ፍሎሪዳ ራሱ ስዊንግ ስቴት ነው፣ ግን ከፍሎሪዳ ደግሞ ለሳውዘርን ኮሪደር የሚሉት አለ። ይሄ ማያሚ ዴድ የሚባል ካውንቲ አለ። ያ ካውንቲ በጣም ኪ ነው። በቃ ያን ካውንቲ ያሸነፈ ሰውዬ ለምሳሌ ለሪፑብሊካን ሊሆን ይችላል፣ ዴሞክራት ሊሆን ይችላል፣ የሀገሪቱን ምርጫ ብዙ ጊዜ ያሸንፋል። ስለዚህ እንዲህ አይነት የሀገሩ የማን የምርጫ ክልሉ ውጤት ሀገራዊውን የምርጫ ውጤት በተለይ ፕሬዚደንሻል ኤሌክሽኑን ሊለውጠው ሊያፋልሰው ይችላል እና የህግ ክርክር ይደረጋል የሚሉበት ቦታ ላይ ብዙ የፓርቲ ምርጫ ተወጥጣሉ። ከዛ ውጭ እንዳልኩሽ እንደየስቴቱ ምርጫ መታዘብ እፈልጋለሁ የሚል ሰው ካለ ወይም ድርጅት የፋይፎ አንሲ ይሉታል እዚህ ሀገር ካለ ፈቃድ ይሰጠውና ቁጭ ብሎ እንዲታዘብ ይደረጋል ማለት ነው።
በዩናይትድ ስቴትስ ውስጥ የሚገኙ ግዛቶች የሰዓት አቆጣጠር የተለያየ በመሆኑ ድምጽ መስጠቱ ተጠናቆ ቆጠራ የሚጀመርበት ሰዓት እኩል ነው። ይህ ደግሞ ምክንያት አለው ይላሉ በሞርጋን ስቴት ዩኒቨርሲቲ የስነ መንግስትና የዓለም አቀፍ ግንኙነት ፕሮፌሰሩ ጌታቸው መታፈሪያ።
እነዛ ሁሉ ከገቡ በኋላ ነው እንግዲህ ቆጠራው የሚጀምረው።
በሁሉም ስቴት እኩል ነው ቆጠራው የሚጀምረው?
በኩል ጊዜ ነው የሚጀምረው። ያው ድሮ በእጅ ከሆነ አስቸጋሪ ነበር። አሁን ግን በኮምፒውተር ፊድ እያደረጉ ስለሆነ በቶሎ ሊደርስላቸው ይችላል። ግን ዋናው በአንድ ጊዜ ነው እንትን የሚነገረው፣ ምክንያቱም እንዳይዛነፍና ለምሳሌ አንዱ ሰው ተመረጠ በዋሽንግተን አካባቢ በምስራቁ በኩል ቢባል ምዕራብ ያለው ያንን ተሰምቶ ሀሳቡን እንዳይቀይር ለማለት በአንድ ጊዜ ነው ተንጠባጥቆ አይነገርም። ሁሉም ይሄ የሚመርጠው በሚሊዮኖች የሚቆጠር ህዝብ በአንድ ጊዜ ሊመጣ አይችልም። እየተንጠባጠበ ይመጣል ምርጫው። ለምሳሌ ካሊፎርኒያ በዚህ አካባቢ ይሄ የተመረጠ ይሄ ቆይቶ ደግሞ በዚህ አካባቢ ይሄ እየተባለ በየግዛቱ በአንድ ጊዜ ሊቀርብ አይችልም። ተንጠባጥቦ ነው የሚቀርበው።
ድምጽ መስጠቱ ሲጠናቀቅ ነው ግን ቆጠራ የሚጀምረው። ከዛ በኋላ ውጤት እንዴት ነው የሚገለጸው?
ውጤቱ እንግዲህ ከሁለቱ የፖለቲካ ፓርቲ መሪዎች ወይንም ተፎካካሪዎች ውስጥ አብላጫውን ያገኘ ያው ፕሬዚዳንት ይሆናል። እዚህ ሀገር ያሸነፈ ሁሉን የፓርላማውንም የኮንግሬሱን ቦታ ይይዛል። ምን ማለት ነው? እንደ ሌላው አገር ፕሮፖርሽናል ሬፕሬዘንቴሽን የሚባለው የለም። ሪፐብሊካኖቹ ለምሳሌ ከህዝቡ 50% ቢያገኙ ወይም 40% ቢያገኙ 40% ሪፐብሊካኖቹ ኮንግሬስ ውስጥ መቀመጫ ይኖራቸዋል። የተቀሩት ደግሞ የዴሞክራቶቹ ምርጫ ይሆናል ተብሎ ፕሮፖርሽናል ሬፕሬዘንቴሽን የሚባል አሜሪካ ሀገር የለም። ዊነር ኦሊት ነው የሚባለው። አንዱ ግዛት በትንሽ ፐርሰንትም ከበለጠ ጠቅላላውን የፓርላማ ወይም ደግሞ የኮንግሬስን መቀመጫ ሊወስድ ይችላል። እና ዊነር ቴክት ኦል ነው የሚሉት፣ አሸነፍ ሁሉን ትወስዳለ ነው የሚባለው።
የምርጫ ውጤት በይፋ ከመነገሩ በፊት ግን በሺዎች የሚቆጠሩ የቴሌቪዥን በኋላም በአገር አቀፍ ደረጃ የሚካሄዱ የቅድመ ምርጫ ትንበያዎች ከሁለቱ እጩዎች ተወዳዳሪዎች የትኛው ሊያሸንፍ እንደሚችል የቁጥር መረጃ ያስቀምጣሉ። በሃምሊን ዩኒቨርሲቲ የኮሚኒኬሽን ትምህርት ክፍል ተባባሪ ፕሮፌሰር እንዳልካቸው ጫላ የምርጫ ውጤት ግምትና ይፋ ማድረግ ላይ የሚዲያዎች አስተዋጽኦ ከፍተኛ ነው ይላሉ።
የአሜሪካ ምርጫና ሚዲያ በጣም ከፍተኛ ዝምድና ያላቸው ነገሮች ናቸው። ሚዲያ ምርጫ ውጤቶችን የሚገልጸው ከጅምሩ ጀምሮ ነው። የፕራይመሪ የሚባለው ምርጫ ጀምሮ በየስቴቱ የሚደረግ ከሁለቱም ፓርቲዎች የሚደረጉ ውድድሮች ዋና ተወዳዳሪያቸውን ለመምረጥ በሚያደርጉት ሂደት በሙሉ የምርጫ ውጤቶችን ከስር ከስር እየተከታተሉ ነው የሚገልጹት ማለት ነው። የመጨረሻው የፕሬዚደንቱ ውድድር ማን አሸነፈ የሚለውን የሚገልጹት ትልቆቹ የሚዲያ አውታሮች በመጀመሪያ ኤክሲት ፖል የሚባል ነገር አለ። በጣም አደጉ ሀገሮች ልክ መራጮች የመረጡትን ሰው የሚናገሩበት ፖል ማለት ነው፣ ስታቲስቲክስ ማለት ነው። እሱን ሰብስበው በተለይ ለምሳሌ ኤፒ የሚባለው ወይም ሮይተርስ ማን ሊያሸንፍ እንደሚችል ገና የምርጫ ጣቢያዎች እንደተዘጉ ግምቶችን ያስቀምጣል። ከኤክሲት ፖል ተነስቶ ማለት ነው። ስለዚህ በዛ የተነሳ ፕሬዝዳንቱን የሚያሸንፉ ይሄ ነው ይገሌ ነው ብለው የሚል ትምህርታቸውን ያስቀምጣሉ። ከዛ መጨረሻ ላይ ኦፊሻሊ በየምርጫ ጣቢያው የሚገኙ የምርጫ አስተጻሚዎች የሚነግሯቸውን ተሰብስቦ ኦፊሻሊ አናውንስ ያደርጋሉ ማለት ነውና የሰው ምሽት ለት ወደ ማግስቱ አንዳንዴም በሶስት በአራተኛው ቀን አሁን ደግሞ በፖስታም የሚመረጥ እድል ስላላቸው እዚህ ሀገር በፖስታ የመረጡትን ድምፅ እስኪቆጥሩ ጊዜ ስለሚፈጅ መጨረሻ ላይ ኦፊሻሊ የአካባቢው የምርጫ አስፈጻሚዎች ኦፊሻላዊ የሆነ መረጃ ያወጣሉ። እሱም አናውንስ ተደርጓል ብለው ያውጃሉ ማለት ነው።
የዩናይትድ ስቴትስ የመጨረሻው የምርጫ ውጤት የሚወጣው በብሔራዊ አጠቃላይ ምርጫ ውጤት ብቻ ሳይሆን 200 ዓመታትን ባስቆጠረው ኤሌክቶራል ኮሌጅ እየተባለ በሚጠራው የምርጫ አሰራር ነው። በዚህ መሰረት 50ዎቹም የዩናይትድ ስቴትስ ግዛቶች በምርጫው ላይ ያላቸው ተጽዕኖ ከጠቅላላው የህዝብ ቁጥር ጋር ሲነጻጸር ተመጣጣኝ ነው። ከአጠቃላይ 535 የኤሌክቶራል ኮሌጅ ወይም የመራጭ ወክልና ድምጾች የምርጫ ድምጽ አሸናፊ ለመሆን አንዱ ተወዳዳሪ ቢያንስ 270ውን ማግኘት ይኖርበታል። ኤሌክቶራል ኮሌጅ ምን ማለት ነው? እንግዶቹን ጠይቀናል። እነርሱም ምላሽ ሰጥተዋል። እኔም በቀጣይ ዝግጅት እመለስበታለሁ። ከሸገር ራዲዮ ጋር በመተባበር ለተጠናቀረው ዘገባ ከአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮን ግርማንና እንግዶቿን አመሰግናለሁ። በቀጣዩ ቅንብር ካምብሪጅ ኢንዱስትሪስ የተባለው ድርጅት አዲስ አበባ ረጲ ላይ የተቋቋመ ከተማይቱ የተቸገረችበትን ቆሻሻ ወደ መልካም ውጤትነት ለመቀየር እየጣረ የሚገኝ ተቋም ነው። ጥረቱ ሰሞኑን ዓለም አቀፍ ዕውቅናን አስገኝቶለታል። ስለ ተቋሙ እንቅስቃሴ ኃላፊውን አቶ ሳሙኤል አለማየሁን በስልክ ያነጋግራቸው ሀብታሙ ስዩም ያሰናዳው ዝግጅት ይሆናል ቀጥሎ የሚቀርበው። አቶ ሳሙኤል ስለ ራሳቸውና ስለ ተቋሙ በመግለጽ ይጀምራሉ።
በጣም ጥሩ። ይሄንን ቆሻሻ ወደ ኃይል ለመቀየር በፈረንጆች አቆጣጠር በ2011 አካባቢ ላይ 2010 እና 11 ላይ ጥናቶቹን ጀመርን። ከዛ በፊት እኔ እና አብረው መስራች ባልደረቦቼ ጋር በተለያዩ የዴቨሎፕመንት የቴክኖሎጂ ስራዎች ላይ ስንሳተፍ እንኖራለን። እኔ ተወልጄ ያደኩት ኢትዮጵያ ነው። ሃይ ስኩል እና ኮሌጅ ትምህርቴን እዚህ አሜሪካን ሀገር ነው ያደረኩት። አሜሪካን ሀገር ስታንፎርድ ዩኒቨርሲቲ ነው የተማርኩት በኢንጂነሪንግ ዲግሪ። ከዛ የስራ ፈጣሪ ወይም አንትርፕሪነር ሁኜ ደግሞ በኢንቨስትመንት ሳይድ ዘንሮክ ወይም የሮክፈለር ቤተሰቦች የኢንቨስትመንት ተቋም ውስጥ ኢንቨስተር ሁኜ ሰራ ነበረ። ስታርታፖችን ሳረግ መጀመሪያ ወደ አፍሪካ ሙቭ ሳረግ ካሜሮን ላይ ኢንቨስትመንቶችን ሰርተናል። ግን ኢትዮጵያ ውስጥ መኖርም ስጀምር ሌሎችም አፍሪካ ሀገሮች ወደ 12 አፍሪካ ሀገሮች ላይ የቴክኖሎጂ ኩባንያውን አዋቅሬ ያደጉ ስራዎችን ሰርተን ነበረ። ከዛ ቆሻሻ ግን በየቀኑ ፊት ለፊት ላይ የሚያጋጥም ቻሌንጂንግ ስራ ነው። ቆሻሻው በብዛት ይሰበሰብና out of sight out of mind ወይንም ከእይታ ከጠፋ ከአይምሮም ይጠፋ አለ እንደሚባለው፣ የሚወገድበት ቦታዎች ግን እንዴት አድርገው ከርሰ ምድሩን እየጎዱ እንደሆኑ፣ አየሩን እየጎዱ እንደሆኑ፣ እዛ አካባቢ የሚኖረውን ሰው የሚወገዱበት ስራዎች በጣም ለአካባቢያችን ጎጂ መሆኑን ስመለከተው በጣም አንገብጋቢ ስራ መሆኑን ነው ያየሁት። ከዛም የኔ ኮፋውንደሮች ጋር ዲፒ ክሊንቴክ አብረው መመስራች ባልደረቦቼ ጋር ዲፒ ክሊንቴክ ይባላል። ዲፒ ክሊንቴክ በዓለም አሉ ከሚባሉት ኩባንያዎች አንደኛው ነው በቆሻሻ ኃይል ማመንጫዎች። ደግሞም ለቆሻሻ ኃይል ማመንጫዎች የሚያስፈልጉትን መሳሪያዎችን የሚያመርት ኩባንያ ነው። እሱን አንድ ላይ በመሆን ካምብሪጅ ኢንዱስትሪን ፈጥረን የቆሻሻ ኃይል ማመንጫ ለአፍሪካ ሀገሮች ለመስራት መግፋት ጀመርን። የረጲን ቆሻሻ ኃይል ማመንጫ የመጀመሪያ ፕሮጀክታችን ሆኖ ለአፍሪካ ሰርተንበታል።
እንግዲህ የተለያዩ ተቋማት በኃይል ምንጮች ላይ ለመስራት ሲፈልጉ የነፋስ ኃይልን፣ የውሃ ኃይልን ቀድሞ ያስባሉ። እናንተ ግን ቆሻሻን ነው እንደ ጥሬ ዕቃ መጠቀም የፈለጋችሁትና እሱን ነው ወደ ኃይል መቀየር የተመኛችሁት። የዚህ ዋነኛ ምክንያቱ ምንድን ነው?
በጣም ጥሩ ጥያቄ ነው። በአንደኛው በኩል ስትመለከተው አጠቃላይ ሪኒዩብል ኤነርጂ ወይንም ታዳሽ ኃይልን ማመንጨት ስትፈልግ በተለያዩ አይነት ሰበጣጥሮ ኮምፕሊመንተሪ እንዲሆኑ ወይም እርስ በራሳቸው ደጋገፉ እንዲሆኑ ያስፈልጋል። ንፋስ ከሌለ የማያመነጭበት ጊዜ ነው ያለው። ፀሐይ የፀሐይ ብርሃን ከሌለ ወይንም ደመና ካለበት አያመነጭም። ሃይድሮም ደመናቀው እንትን ከሌለ አያመነጭም። ውሃው ከሌለ ወይም ዝናቡ ካልዘነበ እነዚህ ደግሞ ፋሲሊቲዎች በብዛት ከመሃል ከተማዎች ብዙ ጊዜ ኃይል የምንጠቀመው መሃል ከተማዎች ላይ ነው። ከነሱ ግን ርቀው ነው። ለምሳሌ ኢትዮጵያ ላይ ብንመለከት የሃይድሮ ከውሃ ኃይል የምንጠቀምባቸው በብዛት on average 700 ኪሎ ሜትር ርቀው ነው ያሉት። ሶላሮቹ ምራቅ ብለው ነው በብዛት የሚገኙት። ሁሉም ጥቅምም አላቸው ዲስአድቫንቴጅም እና ጉዳትም አላቸው። ከቆሻሻ ኃይል ማመንጫ ጥቅሙ ምንድነው? ቆሻሻስ ካለ ድረስ 24 ሰዓት ሙሉ መስራት የሚችል አመቱ ሙሉ መስራት የሚችል ኃይል ማመንጫ ነው። 24 ሰዓት ቆሻሻ ደግሞ ሰው ካለ ቆሻሻ አለ። ቆሻሻ ደግሞ ለማስወገድ ስንፈልግ ላንድ ፊል ውስጥ ምናስወግደው ከሆነ በጣም ብዙ ቦታ ይፈጅብናል። ይሄኛው ሁለትን ወፍ ባንድ ድንጋይ መግደል እንደሚባለው ቆሻሻውንም በትክክለኛ መንገድ ለማስወገድ ኃይሉንም ደግሞ እዛው ከተማ ውስጥ 24 ሰዓት በሚያስፈልገን ጊዜ ለማመንጨት የሚያስችል ኃይል ማመንጫ ይሆናል። ሌሎቹንም ደግሞ አብሮ ጎን ለጎን መሄድ የሚችልና ኮምፕሊመንት ማድረግ የሚችል ፕሮጀክት ነው። ለዛም ነው በጣም የገፋንበት።
ምን አይነት ስራዎችን ሰራችሁ? በእነዚህ አመታት ውስጥ ምን ያክል ቆሻሻን ወደ ኃይል ለመቀየር እስቻላችሁ?
በጣም ጥሩ። ፕሮጀክቱን የፕላኒንግ ስቴጁ ወደ 2 አመት ተኩል በላይ ፈጀብን። ከዛ ኮንስትራክሽኑን ለመጀመር ጀምረን ስራ ላይ ሙሉ ለሙሉ መዋል የጀመረው ሜይ 2019 ላይ ነው። ባለፉት 12 ወራቶቹ ፋሲሊቲው አሁን ይሄ የረቢ ቆሻሻ ኃይል ማመንጫ በኢትዮጵያ ኤሌክትሪክ ፓወር ነው ያስረከብነው። ባለፉት 12 ወራቶች ብቻ 530 ሚሊዮን ኪሎ ግራም ቆሻሻ አስወግዷል። ይሄም አዲስ አበባ ውስጥ ከተሰበሰበው ቆሻሻ 90% በላይ ነው። ከተሰበሰበው ቆሻሻ 191 ሚሊዮን ኪሎዋት አወር ኤሌክትሪሲቲ ናሽናል ግሪድ ውስጥ አስገብቷል። ለቤት ፍጆታዎች ከ20% በላይ household electricity ፍጆታውን መያዝ የቻለ የኃይል ምንጭ ነው።
ትልቅ ስኬት ይመስለኛል። ለዛም ይመስለኛል በቅርቡ በዓለም የኢኮኖሚ ፎረም የ2021 የቴክኖሎጂ ፈርቀዳጆች ዝርዝር ውስጥ ተቋማችሁ የተጠቀሰው። በዚህ ሁኔታ ላይ ስማችሁ መነሳቱ ምን አይነት ፋይዳ አለው? ለወደፊቱ ለሰሯቸው ላሰባችሁ ስራዎችስ የሚሰጣችሁ ተጨማሪ ጉልበት አለው ወይ?
ትክክል ነው። በጣም አስደስቶናል። እዛ የወርልድ ኢኮኖሚክ ፎረም ቴክኖሎጂ ፓዮነርስ ወይም ፈርቀዳጆች ላይ እንዳልከው መሰየማችን። እኛ ይህንን ረቢን ገንብተን ከጨረሰን በኋላ ካሳካነው በኋላ ያለውን ጥቅም የከተማው ኢንፍራስትራክቸሩን የሚሰሩ ሰዎች በደንብ አንገብጋቢ መሆኑን የሚያዩት ነገር ነው። እኛ ግን አላቆምንም። መፍጠርን ከፈጣሪዎች ጋር ቴክኖሎጂዎቹን ማስፋቱን አላቆምንም። ወደ ሌሎች ሀገሮችን የምናስፋፋው ማለት ነው። በዛም ሀሳብ መሰረት አሁን የጨመርናቸው ይህንንም እንድናሸንፍ ያገዙን ነገሮች ለምሳሌ የምግብ ቆሻሻዎችን ለብቻው በማድረግ ኢንሴክት ፋርሚንግ ወይንም ዝንቦችን በማርባት ለዶሮ የፕሮቲን ፊድ ወይም የፕሮቲን ያለው ምግብ ማምረት ችለናል። እሱን አሁን ሌሎች ሀገሮች የምንሰራቸው ፕሮጀክቶች ላይ አብረን የከተትነው ነገር ነው። ሌላኛውም ደግሞ ከዚህም የወጣውን ደግሞ አሹን ብሎኬት ማምረት ስራዎችን አብሮ መሆን እንዲችል ኢንተግሬትድ የሆነ አብሮ የተሳሰረ ላይት ኢንዱስትሪያል ፓርክ አብሮት ይፈጠር በማድረግ የተለያዩ በጣም የሚያስደስቱ ፕሮጀክቶችን አሁን የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ላይ፣ ኪንሻሳ ላይ፣ አሁን ዩጋንዳም ላይ ፕሮጀክቶችን እየሰራን ሌሎችም ሀገሮች ላይ ኢቨን ኢን ሌጎስ የተለያዩ ፕሮጀክቶችን እየሰራን ነው። ይህንንም ደግሞ ኢትዮጵያ ውስጥ ኢትዮጵያን ኢንጂነሮች አብረውን የሚሰሩበት የሚያስፋፉበት ስራ በመሆኑ በጣም ደስተኞች ነን። ወደፊትም ደግሞ ኢትዮጵያም ላይ የተለያዩ ፕሮጀክቶችን ሌሎች ከተማዎችም ላይ ለማስፋፋት የረቢንም ፕሮጀክት ደግሞ እዝገቤ ካለ ወደ ፕራይቬታይዝ ማድረግ ከቻልን ራሳችን ሙሉ ለሙሉ ኢንቨስትመንቱን እኛው አድርገን እንደ ፕራይቬት ሴክተር ላይት ኢንዱስትሪያል ፓርክ አድርገንበት ስፋፋው ራዕይ አለን። እሱን ለማሳካት በጣም ጠንክረን እየሰራን እንገኛለን።
ይህንን ስራ የምታከናውኑበት ጣቢያ የሚገኘው ረቢ በመባል የሚታወቀው የአዲስ አበባ አካባቢ ነው። ከጥቂት ዓመታት በፊት በዚያ የነበረው የቆሻሻ ቁልል ተንዶ በርካታ ሰዎች ሕይወታቸውን ማጣታቸው ይታወሳል። ይሄ አደጋ ማህበረሰቡ በስራችሁ ዙሪያ ያለውን አመለካከት በምን መልኩ ቀይሮታል?
በጣም ጥሩ ጥያቄ ነው። በጣም በሚያሳዝን ሁኔታ ማርች 2017 ላይ ቆሻሻው እንዳልከው በመናዱ 116 ዜጎቻችን ሕይወታቸውን አጥተዋል። በጣም የሚያሳዝን ነገር ነው። ይሄ ፋሲሊቲ ቀድሞ እንዲደርስልን ነው ለዛው የምንፈልገው። ይሄ ፋሲሊቲ በመኖሩ አማውን እንዳልኩክ ባለፈው አመት ብቻ 530 ሚሊዮን ኪሎ ግራም አይከማችም ነበር መሬት ላይ የቆፈረን አንቀብርም ነበር ወደፊትም ይሄ መሬት ላይ አሁን ሰንዳፋ ላይ ሄዶ ላንድ ፊል ብለን ያቋቋም ነው የተቋቋመው በመንግስት በኩል ሌሎችን ቦታ ላይ ተመልሶ የቆሻሻን ቁልለትን ማድረጉን አቁመን ቆሻሻ ኃይል አመንጭቶ በአምፖል ላይ የምታገኘው መብራት እንዲያገኝ ነው የተደረገው እንደዚህ መናድ የሚመጡት structurally sound ያልሆኑ planned ያልተደረጉ ፕሮጀክቶች ላይ ዝም ብለን ቆሻሻ ስለምንጥል ነው ይሄ እንደሚናድ ከመጀመሪያው ማንም የሚያልፍ ሰው የሚያዩ ነገር ነው ይሄ facility በብዛት ይሄንን ለሚያዩት ቆሻሻው እንዳይከማች እዛ ላይ በትክክለኛ በኩል ያስወገደ የዛን አካባቢ ቫልዩ በደንብ አድርጎ ኪፕ በማድረግ ይሄ facility ራን ሲደረግ እያንዳንዱን process በEU European Union environmental standards ሙሉ ለሙሉ በመከተል እንዲሰራ ተደርጎ ነው የተገነባው ያን ማለት ሽታ እንዳይኖረው ምንም አይነት የድምጹ መጠን የተመጣጠነ ሆኖ within 100 meter radius ነዋሪዎች በደንብ አድርጎ መኖር እንዲችሉበት ተደርጎ የተሰራ ሞደርን ፋሲሊቲ ነው እነዚህ ተመሳሳይ ፋሲሊቲዎችን ሌሎች አፍሪካ ሀገሮች ገና እየታዩ አይደሉም እንመታቸው ማን ኦስሎ ላይ ኮፐንሃገን ለንደን ሂትሮ ኤርፖርት አጠገብ 400 በላይ ፕላንቶች ዩሮፒያን ሀገሮች ላይ ነው በብዛት አሁን ቻይናም ብዙ እየገነባች ነው ሲንጋፖር ጃፓን ነው በብዛት ያሉት እኛ መሃል ከተማችን ላይ እሱን አድርገን ቆሻሻን ዝም ብለን በመጣልና እያከማቸን የሚደረመስ እንዳይሆን ያደረገና እንዴት አድርገን የመጠቀን ቴክኖሎጂ አመጣን ሀገራችን ላይ እውነተኛ ሆኖ ቆሻሻን አስወግዶ ወደ ጥቅም ወዳለው ነገር መቀየር እንደሚችል አሳይተናል ከጎረቤት ያለው ሰው በደንብ አድርጎ ያንን የሚያየውና የሚኮራበት ፋሲሊቲ በመሆኑ ያ በጣም ደስተኞች ነን
እጅግ በጣም አመሰግናለሁ አቶ ሳሙኤል አለማየሁ በቅርቡ በአለም ኢኮኖሚ ፎረም የ2021 የቴክኖሎጂ ፈርቀዳጆች ተብለው ከተጠሩት ድርጅቶች መካከል አንዱ ስለሆነው ካምብሪጅ ቴክኖሎጂ ስራዎች ስለነገሩን ማድማጮች ስም አመሰግናለሁ ከመለያየታችን በፊት በርካታ ወጣቶች ናቸው ይህንን መሰናዶ የሚያዳምጡት ከታዳሽ ኃይል ጋር በተገናኘ ሊያውቁትና ሊሞክሩት ይገባል የሚሏቸው ነገሮች ካሉ ባጭሩ ቢደግሙልን
አጣሙ በጣም ነው ማመሰግነው እኔ ለወጣት ወንድሞቻችን ለወጣት እህቶቻችን ለናሳያቸው የሚገባው የታዳሽ ኃይል እና አካባቢያችንን የምንጠብቅባቸው ቴክኖሎጂዎች የወደፊት ዓለምን እመቀየር የሚችሉ ቴክኖሎጂዎች ናቸው እነሱን እኛም እየተጣጣርን ለናሳያቸው ኢኒሻል ፈንዲንግም ከፈለጉ ፕሮጀክቶችን በመስራት ዓለምን መቀየር የምንችለው ህይወታችንን መቀየር የምንችለው ቴክኖሎጂዎችን ወደ ሌሎች ሀገሮችም መላክ የምንችለው በእንደዚህ አይነት ነገሮች ላይ ሐሳቦቻቸውን ወደ ተግባር እየከተቱ ታዳሽ የሆኑ ነገሮች አዳጊ ነገሮች ናቸው ታዳሽ የሆኑ ነገሮችና ከአካባቢያችን ጋር አብረው የተያያዙ ነገሮች ወደፊት ሌተስት የሚባሉትና አጓጊ የሆኑ ቴክኖሎጂዎች እነሱ ናቸው ለምሳሌ ምግብ ምርት ላይ ውሃን የማይጠቀሙ የምግብ አመራረቶች አመቱን ሙሉ ሊመረቱ የሚችሉ ምግቦች ባክቴሪያን ሞዲፋይ በማድረግ ኃይል ማመንጫዎች ባክቴሪያን ሞዲፋይ በማድረግ ፈርታላይዘሮች ወይንም ሲዶችን ማስተካከል እነሱ አይነት ብዙ ቴክኖሎጂዎች ወርልድ ኢኮኖሚ ፎረም ላይ የመጡት የወደፊት ታዳሽ ኃይልና sustainable ቴክኖሎጂዎች ናቸው ግን እንዲገፉበት እኛ የምናቃቸው ነገሮች ለማስተማር አሁን ኦንላይን ፕሮግራሞችን እንፈጥራለን ኦገስት ላይ የኦንላይን ኮርሶች ሰርቲፋይ የምናረጋግባቸው ፕሮግራሞች እንፈጥራለን ሁሉም በነፃ የኦንላይን ላይ በመግባት የሶስት ሳምንት ኮርስ ወስደው ሰርቲፊኬሽኖችን መውሰድ እንዲችሉ እንዴት አድርገው የሥራ ፈጣሪ መሆን የሚችሉትን ነገሮች ለማገዝ ከጎናቸው ነን ዓለምን መቀየር የምንችለው አገርን መቀየር የምንችለው የሥራ ፈጣሪ በመሆንና ከአካባቢያችን ጋር አብረን በማደግና አንድ በመሆን ነው ላይ
ሀብታሙ ስዩምንና እንግዳውን አመሰግናለሁ። በቀጣዩ መሰናዷችን አለኝታ ነጻ የጾታዊ ጥቃት የምክር አገልግሎት የስልክ ጥሪ ከአንድ አመት ተኩል በፊት ስራ የጀመረ ሲሆን ጾታዊ ጥቃት ለደረሰባቸው ሰዎች ነጻ የምክርና የሪፈራል አገልግሎት ሲሰጥ ቆይቷል። ይሁንና በኮቪድ-19 ወቅት በተፈጠረ የስፖንሰር እጦት ችግር የተነሳ የነጻ አገልግሎቱ ተቋርጦ ቆይቶ ነበር። ከሶስት ሳምንታት በፊት ግን በድጋሚ አገልግሎቱን መጀመሩ ተሰምቷል። ኤደን ገረመው በሴታዊት ንቅናቄ ውስጥ ያለኝታ መርሃ ግብር ስራ አስኪያጅ ፌቨኒ ግረመውን አነጋግራለች። ቆይታቸው ፌቨን ስላለኝታ አጠቃላይ ዓላማ ተምታስረዳበት ይሆናል የሚጀምረው።
አለኝታ ሴታዊት ስር የሚሰራ አንድ ፕሮጀክት ሲሆን ጽፋ መሰረት ያደረጉ ጥቃቶች ዙሪያ ላይ የስነልቦና አገልግሎት፣ የሬፈራል አገልግሎት እና እንደገና ደግሞ ስለ ጾታን መሰረት ያደረጉ ጥቃቶች መረጃ የሚሰጥ ነጻ የስልክ አገልግሎት ነው። በብዛት የምንሰራው ጾታን መሰረት ያደረጉ ጥቃቶች ላይ ሆኖ በፕሮፌሽናል በሆኑ ካውንስለሮች የሚሰራ ኦፍላይን ነው።
ይሄ የስልክ መስመር ከተጀመረ በኋላ ለምን ያህል ጊዜ አገልግሎት ሰጠ? ምን አይነት ስልክ ጥሪዎች ነበር የሚመጡለት?
አለኝታ ከተጀመረ ወደ ሁለተኛ አመቱ እየሄደ ነው። ምን አይነት ስልኮች ነው ለሚለው ጥያቄ በአብዛኛው እንደነገርኩሽ የጾታን መሰረት ያደረጉ ጥቃቶች ላይ ነው ካውንስሊንግ። የጾታን መሰረት ያደረጉ ጥቃቶች ማለት ለምሳሌ የመደፈር ጥቃት፣ ገና የቤት ውስጥ ጥቃት፣ በሴቶችም በወንዶችም ላይ ጾታቸውን መሰረት ባደረገ መልኩ የሚደርሱ ጥቃቶች፣ የአሴት ጥቃቶች የመሳሰሉትን አይነት ደውሎችን ያስተናግዳል። ዲስካውንሰሮች አሉ። የምናስተናግደው የስልክ ቁጥር ልክ እንደ ፕሮሞሽኑ ነው። ብዙ ጊዜ የሚወሰነው በደንብ ፕሮሞት ሲደረግ ሬዲዮ አድ ምናምን ስናገኝ በደንብ ኮሎች ይኖሩናል።
አለኝታ ለጥቂት ጊዜ እንግዲህ ተቋርጦ ነበረ፣ በተለይም ደግሞ ኮቪድ በነበረበት ወቅትና መቼ ነበር የተቋረጠው እና ምክንያቱስ ምን ነበረ?
የተቋረጠው ልክ ኮቪድ እንደገባ ከቢሮ ነበረ አለኝታ የሚሰራው። ስለዚህ ሪሞትሊ ለመስራት የሚለው አይዲያ ከመምጣቱ በፊት ካውንስለሮቻችን የአለኝታ ቢሮ አለ፣ ከዛ ቢሮ ነበረ እየተመላለሱ የሚሰሩት ነበር። ስለዚህ በዛ ምክንያት ጋፕ ተፈጠረ። ልክ ኮቪድ ሲመጣ ያው ሎክዳውን ስለነበረ ላልተወሰነ ጊዜ ያኔ ለመስራት አዳጋች ሆኖብን ነበረ። ሌላኛው ምክንያት ደግሞ ፋይናንሽሊ ሰፖርት መደረግ ነበረበት አለኝታ። ምክንያቱም መጀመሪያ ስንጀምር አለኝታን ጾታ መሰረት ያደረጉ ጥቃቶች ላይ ነጻ አገልግሎት እንዲሰጥ ነበረ ያሰብነው እና በመካከል ከቴሌ ጋር የነበረን ውል ነበረ። ግን አለቀ፣ ስፖንሰር የተደረግንበት ነጻ እንዲሆን ማለት። ስለዚህ ለሱ የምንከፍለው ለላይኑ የምንከፍለው ብር ይለን ነበረ። ለዛ በመካከል ነጻ ስላልሆነ ያንን አገልግሎት ለመስጠትም እንደገና ደግሞ ፕሮሞት ለማድረግም አልቻልንም። በዛም በተወሰነ ተቋርጦ ነበረ።
እንግዲህ የጾታዊ ጥቃትን በተመለከተ የመጀመሪያው የስልክ ነጻ የስልክ መስመር ይመስለኛል እና ከዛ አንጻር ድጋፍ ለማግኘት ምን አይነት ነገሮች እያደረጋችሁ ትገኛላችሁ በአሁን ሰዓት?
አሁን ላይ ከዩኤን ወመኖች ጋር ለመስራት እየሞከረ ነው። በአለኝታ ዙሪያ እንደገና ደግሞ አንዳንድ ከኢትዮ ቴሌኮም አሁን ሰጥተውናል የነጻ መስመሩን፣ ሰዎች ሲደውሉ ነጻ እንዲሆን ማለት ነው። የሱ መስመር ለማግኘት ችለናል። ስለዚህ ከእነሱ ጋር እየተባበርን እየሰራ እንገኛለን።
በቋሚነት ይህን መሰል ተግዳሮቶች እንዳይከሰቱ ምን ቢደረጉ መልካም ነው ትላላችሁ?
ሜይሊ ችግራችን አሁን ላይ አንደኛ የገንዘብ ችግር ነው። ምክንያቱም አሁን እንደነገርኩሽ ሪሞትሊ ነበረ የምንሰራው። ካውንሰለሮቻችን ከቤት ሆነው ነበረ የሚሰሩት ይህን አገልግሎት የሚሰጡት። ስለዚህ አሁን ከቢሮ እንደገና ስንመለስ የኢንተርኔት ፓኬጆች ያስፈልጉናል። እንደገና ኦፍኮርስ የካውንሰለሮች ያለ እነዚህ ነገሮች ስላሉብን በደንብ ፋይናንሻሊ ስቴብል መሆን መቻል አለበት። ስቴብል ከሆንን እና ብር የምናገኝ ከሆነ ሲስተሙን ማሳደግ እንችላለን።
ተገልጋዮች ከየት ከየት አካባቢ ነው የሚደውሉት?
አለኝታ ላይ በብዛት እንደዚህ አይነት ስፔሲፊክ የሆኑ ኤሪያዎች አንጠይቅም። ራሳቸው ክላይንቶቹ ፈቃደኛ ከሆኑ ደዋዮቹ ነው ይህንን ኢንፎርሜሽን የምንጠይቀው። ግን በአብዛኛው የሚደውሉት ከአዲስ አበባ ይደወላል፣ እንደገና ደግሞ ከክፍለ ሀገር ይደወላሉ። በአብዛኛው ግን እኛ የሬፈራል አገልግሎታችን መረጃ የምንሰጥበት ማፕ ያደረግነው በአዲስ አበባ ስለሆነ አብዛኛውን የምናስተናግዳቸው ቁጥሮች የአዲስ አበባ ናቸው።
ጾታዊ ጥቃት በተለይ በኮቪድ ወቅት ደግሞ ጨምሮ ነበር እየተባለ ነው። ከዚህም ማን ደግሞ ኢትዮጵያ እንደ ሀገርም ከጾታዊ ጥቃት ጋር በተያያዘ ያለው ግንዛቤ አነስተኛ ነውና ጥቃትም ለደረሰባቸው ሰዎች ይሄን መሰል አገልግሎት የሚሰጡ ሌሎች ተቋማትም የሉምና ያለኝታ ፋይዳው ምንድነው ትያለሽ?
ዋናው መጀመሪያ ትልቁ ፋይዳው ወይም ጠቀሜታው ማንኛውም ሰው ጾታ መሰረት ያደረገ ጥቃት ሲደርስበት እዚህ ቢሮ ድረስ መጥተው ወይ ፌስ ቱ ፌስ የሆነ ካውንስሊንግ የሚሰጥበት ቦታ ሄደው አይደለም እነዚህ ነገሮች የሚናገሩት እና ካሉበት ቦታ ሆነው ስለሆነ ተደራሽነቱ የበለጠ ነው። አንደኛው እሱ ነው። ሁለተኛ ደግሞ አብዛኛው ለመናገር ይፈራሉ፣ ማንነታቸው እንዳይታወቅም ይፈራሉ እና ያንን በጣም የሚቀርፍ ነገር ነው። ምክንያቱም ሲደወል ማንነታቸው ቁጥራቸው አይመጣም፣ ሚስጥራዊነቱን እንጠበቀ ነው። ስለዚህ ያ ደግሞ ለነሱ ትልቅ ኮንፈርት ነው እና የምክክር አገልግሎት ለማግኘት ለነሱ ምቹ የሆነ ፕላትፎርም ነው።
በጣም ነው የማመሰግነው።
ኤደንንና እንግዳዋን አመሰግናለሁ። የተከበራችሁ አድማጮች፣ ከአሜሪካ ድምጽ ራዲዮ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን መሰናዶቻችንን እንድታደምጡ በአክብሮት እንጋብዛለን። ከፕሮግራሙ መሪ ከንጉሱ ታምሬ ጋር የማስተናግዳችሁ ቆንጂት ታዬ ነኝ። ከአፍታ እረፍት በኋላ እንመለሳለን። ተመልሰናል። በቀጣዩ ቅንብር አዲስ ቸኮል ወደ ሐረር ይዞን ይወርዳል። በሐረሪ ክልል የግላቸውን ሙዚየም ከፈቱና ከ13000 በላይ ቅርሶችን የሰበሰቡት አቶ አብዱላሂ አሊ ሸሪፍ በቅርቡ ከሐረማያ ዩኒቨርሲቲ የክብር ዶክትሬት ዲግሪ ተበርክቶላቸዋል። ከዩኒቨርሲቲው ሽልማት ባሻገርም በርካታ የሀገር ውስጥና የውጭ ተቋማት ልዩ ልዩ ሽልማቶችን አበርክተውላቸዋል። የአቶ አብዱላሂ ሙዚየም በቅርቡ የጎበኘው ዘጋቢያችን አዲስ ቸኮል ያጠናቀረው ዘገባ ዝርዝሩን ይዟል።
ማንነታቸውና ታሪካቸውን ለማወቅ ካላቸው ጉጉት ባሻገር ከ31 ዓመት በፊት በ1982 ዓመተ ምህረት 25ኛ ዓመቱን ያከብር የነበረው የሐረሪዎች ባህላዊ ሙዚቃ ባንድ ወይም ሙጋድን የተመለከቱ የድምጽና መስል ታሪካዊ ማስረጃዎችን በመሰብሰብ የተጀመረው ቅርስ ማሰባሰብ አሁን በኢትዮጵያ ደረጃ ትልቁን የግል ሙዚየም እንደመሰሩት መነሻ እንደሆናቸው አቶ አብዱላሂ አሊ ሸሪፍ ይናገራሉ።
የዘፈን ባንድ ሙጋድን ለማለት ነው ባህላዊ ከየዛን 25ኛ ዓመታችንን ማናከብራሰድ እና ማን ጽፈልና ታሪካችን ዘፈኖቹን ማን ሰበሰባል? 115 ዘፈን ሰበሰብ ጻፍኩት። ከዛም ይሄን በሚሰበሰብ ጊዜ ሪል ቴፕ ነበር ድሮ ሪል ቴፕ ምሽከረከረ በዛ የሌሎቹን ዘፈን ጀመርኩ። ከዛም የሪሰርች ፐርስ ስለ ሐረር እየጻፉ ከዛም የእጅ ጽሑፍ መጽሐፍት፣ የሐረሪ ገንዘቦች፣ አልባሳት በግል መኖሪያ ቤት ነበር። 17 ዓመት ከ6000 እቃ በላይ ግን ሳላቀው ነው ራሴን በውቅያኖስ ውስጥ እያገኘሁት ሰፋሉ ያልነበረም
ለማክበር በሚል መነሻ ማለት
ነው። ከዛ ጀመርኩት። አራት ልጆቼ ባለቤት ያያስ መሽተኛ እስከዛ ሆነዋል።
በ1982 ዓመተ ምህረት የተጀመረው ቅርስ ማስተባበር ስራ ቀጥሎ የግላቸው ሙዚየም ከከፈቱ በኋላ በ1999 ዓመተ ምህረት የሚሊኒየም ዋዜማ ላይ በሐረር ከተማ የሚገኘው የቀዳማዊ ኃይለ ሥላሴ መኖሪያ ቤት በሙዚየምነት እንዲጠቀሙበት እንደተሰጣቸው ይናገራሉ።
በ1999 ከዛ በዚህ በተፈሪ ቤት ነው ይሄ 9 መኪና ተከራከርኩት። ኃይለ ሥላሴ እናንተ በጠመቱ ታሪክ ነው ቤቱም ታሪካዊ ነው። እኔ መሰረሰብኩት ታሪክ ነው ብዬ 9 ዓመት ተከራክሬ ነው እያገኘኋት። ፕሬዚዳንት ግርማ ወልደ ጊዮርጊስ ነው ቤቴ ነው እያመጧቸው። ምን አለ ለሐረር ሕዝብ ትልቅ ነገር የተቀደሰ ተግባር ቅድሚያ የምሰጠው ይሄ ቅርስ እኮ የሐረሪ ባይሆን የአማራ ነው፣ የአማራ ባይሆን የኦሮሞ ነው፣ የኦሮሞ ባይሆን የሶማሌ ነው፣ የነኛ ወሎ ባይሆን የኢትዮጵያ ነው፣ የኢትዮጵያ ባይሆን የዓለም ቅርስ ነው ተብሎ ነበረ። በዚህ የተነሳ ይህን ቤት ሰጡኝ። ከዛ ዚ አደረጀሁት። በአሁኑ ጊዜ 5 ኤግዚቢሽን ሮም አለኝ፣ አዳራሽ 2 ጽህፈት ቤት አለኝ፣ 4 ወርክሾፖች አለኝ፣ 2 መጋዘን አለኝ። በኢትዮጵያ ደረጃም ወርክሾፕ አለው የለም።
በሙዚየሙ ካሉት 13,000 ገደማ ቅርሶች በርከት የሚሉት የሐረሪ ብሔረሰብን የሚመለከቱ ቢሆንም በሙዚየሙ ግን የሁሉም ኢትዮጵያዊ ታሪክ እንደሚገኝ ነው በኩራት የሚናገሩት።
እኔ በሐረሪ የጀመርኩትም ደግሞ ሐረሪ ብቻ አይደለም። ስማ፣ አሁን አማራውም አለ፣ አማራም የምኮራበት እዚህ ቤት ነው። አሁን ቤተክርስቲያን ብሄድ መስቀልና ብራና ነው የሚያየው። ታሪኩ ነው የሚያገኙ እዚህ ነው። ሶማሌም እንደዚሁ፣ ኦሮሞም እንደዚሁ፣ አፋርም እንደዚሁ። ስለዚህ አንድ ብሄር አይደለም፣ ብዙ አይደለም እንጂ የአፄ ዮሐንስ ሰይፍ አለኝ። አፄ ዮሐንስ ከወርቅ የተሰራ በኋላ ታየዋለ ለሶማሌ አገር የሰጧቸው ከአፄ ዮሐንስ የተሰጠ 1874 በወርቅ የተሰራ ይላል። ለሶማሌ እንደመግዛት ተሰጡት ትግላቁት ብለው ያ ሁሉ አለ። የአፄ ቴዎድሮስ ሰይፍም አለኝ። የጎበዝ ሰው ጎራዴ ለንደን የሚል ከለንደን ጋር ራሳቸው ብቻ ነበር ግንኙነት ነበራቸው። ያኔ የኃይለ ሥላሴ ሰይፍም አለ። የደርግም እናሸንፋለን ይላል። የኃይለ ሥላሴ ለጃንሆይ ክብር ለሀገር ፍቅር ይላል። የምኒልክ ሸዋ ንጉሥ ይላል። ሰይፎቻቸውም 4 አለኝ። ነፍጥ ደግሞ እዚህ ብቻ ነው አለሁ። የድሮ ያው እሱን ያረገበ ነፍጠኛ ይባላል። የዛሬ ፖለቲካ እና የእናንተ ነው።
ቅርሶችን ከመሰብሰብ ባሻገር ደህንነታቸው ተጠብቆ ሳይበላሹ እንዲቆዩ የሚያስችሉ ሀገር በቀል የቅርስ መንከባከቢያ ቴክኖሎጂዎችንም እንደሚጠቀሙ አቶ አብዱላህ ጫውተውናል። ከዚህ ባሻገር ቅርሶችን ለመጠበቅና ወደ ኮምፒውተር ስርዓት ውስጥ እንዲገቡ ወይም ዲጂታይዝ እንዲሆኑ ከልዩ ልዩ ሀገራትና ግለሰቦች ድጋፎች እንደተደረጉላቸውም ይናገራሉ።
በዘመናዊ ሬጅስትራር አደርጋለሁ፣ ዲጂታላይዝ አደርጋለሁ። አንድም ኤክስፐርት የለኝም። ልጆችና ህዝቡ ነው ኤክስፐርቶች። አሁን በመንግስት ደረጃ 180 አላቸው ኤክስፐርት። አሁን በሐረር 4 የመንግስት ሙዚየም አለ። በሰበሰብ ለጉሩ አይደለም 10% of my collection ያላቸው እኔ ከ13,000 በላይ እቃዎች አለኝ። አሁን የአሜሪካን ኤምባሲ 35,000 እቃ መጣደኝ ገዝቶ
ለቅርስጥበቃ የሚሆን ነው ወይስ ቅርሶች ነው?
ለዲጂታላይዜሽን እንግሊዝ መንግስት 20,000 ፓውንድ ያ ለማድረግ ዲጂታላይዜሽን ኦፍ ኦዲዮ የድሮ ዘፈኖችን ዲጂታል ለማድረግ እንደውም ፈረንሳይ 470,000 ብር፣ ጋሻላሙዲን 1,000,000 ብር እንዲሁም ኢትዮጵያዊ በጠቅላላ ይሰጠኛል።
የክብር ዶክትሬትን ጨምሮ ልዩ ልዩ ሽልማቶችን እንደተሸለሙት አቶ አብዱላይ ከነኚህ ሽልማቶች ይበልጥ ህዝቡ እሳቸውን አምኖ በየቤቱ ያሉ ቅርሶችን ለእርሳቸው ሙዚየም መስጠቱ ከብዶ እንደሚሰማቸው ይናገራሉ።
እዚህ ግድግዳ በሙሉ ሽልማት ነው። እስኪ ዋና ዋና የሚሉትን እርሱ።
ዋና ዋና ሽልማቶች አሁን የአመቱ በጎ ሰው እንደገና አርአያ ሰው ከቅርስ ጥበቃ ደግሞ ለእኔ ብቻ እየተሰጠ እውቅና ሌላ ሼክ አላሙዲን 1,000,000 ብር የኤምባሲዎችም ያው በፕሮጀክት መልክ ብሰጠውም ደስ ብላቸው ሽልማት ነው ራሱ። እኔም ሰራ አላጻባሁ። ስለዚህ ህዝቡ ይህን ሁሉ ከሰበሰብኩት 13,000 እቃ 65% በላዩን ህዝብ ሰጠኝ። ይህ ሽልማት አይደለም ራሱ ሽልማት አይደለም። አሁን ኦሮሞ መጥቶ የምንኮራው እዚህ ቤት ብቻ ነው ስል አማራው መጥቶ እዚህ ቤት ነው የምንኮራው ስል ከዚህ በላይ ምን ሽልማት አለ?
ሙዚየም ውስጥ ባሉ የቅርስ አይነትና ብዛት እንደተገረሙ ያናገርናቸው ጎብኚዎች መሰክራሉ።
እኔ የርጋለም ጌታቸው የመጣሁት ከሐረማያ ዩኒቨርሲቲ ሐረርን ለመጎብኘት የመጣ ነው እና በዋናነት ጀጎል ግንብ ሲባል ነው የምንሰማ። እሱንም በአይን አይተን ለማረጋገጥ ባየነው ነገር በጣም ደስ ብሎናል። የተለያዩ ጥንታዊ በትምህርት የምናውቃቸውን ቅርሶች በአካልና በአይን ስላየን በጣም ደስ ብሎናል።
የባለ አንድ ፎቁ የቀደማ ኃይለ ሥላሴ መኖሪያ ቤት አሁን እየጠበባቸው እንደመጣ የምናገሩት አቶ አብዱላሂ በዚህ ረገድ ቀጣይ ድጋፍ እንደሚሹ ነግረውናል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።
የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። ጉዳይ ኦን ከስድስት ወራት በፊት ስራ የጀመረ ስራ ፈላጊ ቀጣሪዎችን አገናኝ አውታር ነው ይለናል ሌላው በሀብታሙ ስዩም የተቀናበረው ዝግጅት። በሺዎች የሚቆጠሩ ኢትዮጵያውያን ስልካቸው ላይ በመጫን እየተጠቀሙበት እንደሆነ ፈጣሪዎቹ ይናገራሉ። ከጉልበት ስራ ጀምሮ ያሉ ስራዎችን ለሚፈልጉ እንጀራ ፈላጊዎች መልካም አማራጭ እንደሚሆን ተስፋ የተጣለበትን መተግበሪያ ያዘጋጀውን ተቋም የሚመራውን ዓለም አብርሃን ሀብታሙ ስዩም አነጋግሮታል።
እንግዲህ ይሄ የመጀመሪያ ስራችን አይደለም። ከዚህ በፊት በጣም በርካታ መጽሐፍቶችን አዘጋጅተናል። ምልክት ቋንቋ መማሪያ መጽሐፍትን አዘጋጅተናል። በተለይም በጣም ታዋቂ የሆነው በሀገራችን የምልክት ቋንቋ መማሪያ ለጀማሪዎች የሚል ለትምህርት ቤት አገልግሎት የሚል አምስተኛ እትም ድረስ አሳትመናል በተለያየ ጊዜ እና ያንን በሁሉም የሀገራችን ክፍል አከፋፍለናል። ስማርት ሳናቸው ህጻናትን መርዳት የሚል መጽሐፍ፣ የአማርኛ ንባብ መልመጃ መስማት ለተሳናቸው የሚል መጽሐፍ፣ የተለያዩ ቪዲዮዎች፣ በጣም በርካታ የሆኑ የተለያዩ የትምህርት መርጃ መሳሪያዎች ወደ 25 ምናምን አካባቢ የሚጠጉ ልዩ ልዩ እናዘጋጅ ነበርና በዚህ በተለይም ስልጠና በምንሰጥበት ጊዜ እየተዟዟር ይሄ የምልክት ቋንቋ መማሪያ ለጀማሪዎች የሚለው መጽሐፍ በአንደኛ ደረጃ ላሉት ያገለግላል። መስማት የተሳናቸው ብሔራዊ ማህበር ኢትዮጵያ ያለውም ያዘጋጀው ኢትዮጵያ ምልክት ቋንቋ መዝገበ ቃላት አለ። ይሄ ለቀን ተቀን ተግባቦት የሚያገለግል ነው። ነገር ግን በሁለተኛ ደረጃ ለተፈጥሮ ሳይንስ እና ለማህበራዊ ሳይንስ ትምህርት ለሱ አገልግሎት የሚውል የምልክት ቋንቋ በቂ የለም። በዚህም ደግሞ መምህራን እጅግ በጣም ይቸገሩ ነበር። አስተርጓሚዎችም ደግሞ ወደ ሁለተኛ ደረጃ ትምህርት አካባቢ ያሉትን የተለያዩ ትምህርት አይነቶችን ለማስተርጎምም በጣም ይቸገሩ ነበር እና ከዚህ በመነሳት ነው ይህንን ችግር በማየት በመጀመሪያ በሁለተኛ ደረጃ የሚያስተምሩ መስማት ህጻናቸውን የሚያስተምሩ ትምህርት ቤቶች የት አሉ የሚለውን ትናየን ያሉ ምልክቶች ይስሉ ወይ ለምሳሌ በማህበራዊ እና በተፈጥሮ ሳይንስ አካባቢ ያለውንም አየን ያሉትን መሰብሰብ ጀመርን እና ለምሳሌ ከዚያው ከሆሳማ፣ ከአዲስ አበባ፣ ከሐረር አካባቢ መምህራን እና መስማት የተሳናቸው ተማሪዎች ይጠቀሙባቸው የነበሩ ምልክቶችን እየሰበሰብን ቆየንና ቅዳችን የነበረው እንግዲህ በመገበ ቃላት አዘጋጅተን ከዛ በኋላ ይህን ችግር ለመቅረፍ አዘጋጅተን ከዛ በኋላ እናሰራጫለን ከሚል አንጻርና ያንን ችግር አይተነው ነው ይህንን መጽሐፍ ወይም ደግሞ መዝገበ ቃላቱን ለማዘጋጀት የገባ ነው ማለት ነው።
ይህ መዝገበ ቃላት መዘጋጀቱ ፋይዳው ምንድን ነው የሚለውን እናነሳሳ። በዋነኝነት የሚጠቅማቸው የህብረተሰብ ክፍሎችስ የትኞቹ ናቸው?
በዋነኝነት ተጠቃሚዎቹ በሀገራችን ያሉ ሁሉም መስማት የተሳናቸው ተማሪዎች ናቸው በመጀመሪያ። ከዚያ ስናልፍ የምልክት ቋንቋ አስተርጓሚዎች፣ እንደዚሁም ደግሞ መምህራን ራሳቸው የምልክት ቋንቋ የሚችሉ መምህራን የሚያስተምሩትን ትምህርት በትክክል ማስተላለፍ ኮሙኒኬት ማድረግ እንዲችሉ እና ጥራት ያለው ትምህርት መስጠት እንዲችሉ መምህራንም እጅግ በጣም ይጠቅማቸዋል። በአጠቃላይ መስማት የተሳነው ማህበረሰብ ይሄ ዲፍ ኮሚኒቲ የምንለው ተጠቃሚ ይሆናል። ምክንያቱም ይሄ ተጨማሪ ቃላቶች ከአሁን በፊት አገልግሎት ላይ ያልዋሉ ቃላቶች ሁሉ ስለመጡ ኢትዮጵያ ምልክት ቋንቋን ያበለጽገዋል ማለት ነው። ለቋንቋው እድገት ለምልክት ቋንቋው እድገት ትልቅ አስተዋጽኦ ይኖረዋል እና የኢትዮጵያ ምልክት ቋንቋን ስታንዳርዳይዝ ለማድረግ ወይም ደግሞ ወጥነት እንዲኖረው ለማድረግ እንደዚህ በዲክሽነሪ ተዘጋጅቶ በሚቀርብበት ጊዜ ወጥ ይሆናል ማለት ነው። በሁሉም አካባቢ ጥቅም ላይ ሲሆን ማለት ነው እና ከዛ ባለፈ ወላጆች እና ታዳጊዎችም ይህንን መጽሐፍ በመጠቀም ከመስማት የተሳናቸው ልጆቻቸው ጋር በተሻለ ሁኔታ እና ጥልቀት ባለው መግባባት ያደርጋሉ እና ልጆቻቸውንም ደግሞ የቤት ስራ በሚሰጣቸው ጊዜ በቤታቸው ድጋፍ ሊያደርጉላቸው ይችላሉ። በተሻለ ኮሚኒኬት ማድረግ ይችላሉ እና ወላጆችም ታዳጊዎችም ትምህርት ተሳትፎ ላይ ጉልህ አስተዋጽኦ እንዲያደርጉ ያስችላቸዋል ማለት ነው።
የተከበራችሁ አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ አማርኛ አገልግሎት ለምሽቱ ያሰናዳናቸው ቅንብሮች በዚህ ይጠናቀቃሉ። ስላደመጣችሁ እናመሰግናለን። ነገ እሁድ በራዲዮ መጽሔት አብራችሁን ብታመሹ እየጋበዝን በዚሁ እንሰናበታለን። ንጉሱ ታምሬና ቆንጂት ታየ ነን። በደህና እደሩ።